ይህ ስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጌታ የተወደዳችሁ አድማጮቻችን እንደምን አመሻችሁ። እግዚአብሔር አምላካችን እንደገና ደግሞ ከብዙ ባለ ጠግነቱና ቸርነቱ የዛሬዋን ቀለኛ ቋድሶና ሰጥቶን በፊቱ ሆነን ከማዱ እንድንቋደስ እንድንካፈል እንድንመገብ ይወረርቶናልና ለዘላለም ስሙ ከፍ ከፍ ይበል እንላለን። ጌታ ይክበር ይመስገን። ዛሬም እንደተለመደው የሁለተኛ ዜናን መጽሐፍ ጥናታችንን እንቀጥላለን። እግዚአብሔር ወዳጆቼ በልጁ በጌታ በኢየሱስ ክርስቶስ በኩል እኔና እናንተን ባለንበት ስፍራ ሊተወን ስላልወደደ ሊያድነን ፈለገ። ወዶናልና አምላካችን ደግሞ አዳነ። እስቲ ከሰናይት ጋር እንዲህ ያለን ብናዜምስ እግዚአብሔር ወገኖቼ እኔና እናንተን ቅድም እንዳልኩት ይወደደን ምንም ጽድቅ ስለተገኘብን አይደለም ግን እርሱ እንዲው ልጁን ልኮ እኔና እናንተን ከወደቅንበት ስፍራ ሊያድነን ወደደ ነጻ ስጦታ ማለት ይሄ ነው ኢየሱስ ክርስቶስን በገበያ ላይ ልናገኘው አንችልም ውድ ነው ኢየሱስ ክርስቶስ የውድነት ጣሪያ መለኪያ ወዳጆቼ አንድ ነገር ገበያ ላይ መኖሩ ሳይሆን አለ መኖሩ ነው ኢየሱስ ክርስቶስን በየትኛውም ሱቅ ቢሆን አናገኘውም ሚሊየነሮችና ብዙ ሀብታሞች እንዲያው ተሽቀዳድመው ከኔና ከናንተ አስቀድሞ ሊያገኙት ይችሉ ነበር እግዚአብሔር ግን ለደሆችም ለባለጠጎችም ለማንም ይሁን ልጁን በነጻ እንዲው ሰጥቷል ወዶናልና አዳነን እግዚአብሔር ይክበር ይመስገን ሰናይት በዚህ ዝማሬ ስላገለገለችን እግዚአብሔር አብዝቶ ይባርካት እናመስግን ጌታ ሆይ ስለወደድከን ስላፈቀርከን በጥላትም እጅ ስላልተውከን እጅግ አድርገን እናመሰግንሃለን ዛሬ ደግሞ እንደገና በፊት እነሆ ተገኝተናል አቤቱ ጌታችንና መድኃኒታችን ሆይ አንተ እንዳቀራረባችን እንደመሻታችን እንደፍላጎታችን መጠን ጌታ ሆይ እንድትገናኘን ጽድቅህን ቅንነትህን በጎነትህን በእኛ ላይ ደግሞ እንድታደርግ እንለምንሃለን አቤቱ ጌታችን ሆይ ብዙ ሽተን ቀርበናልና ብዙ ባለጠግነትን ደግሞ በእኛ ላይ እንድታደርግልን ብዙ በረከትንም እግዚአብሔር ሆይ በላያችን ላይ እንድታፈስ አቤቱ ሰማያዊውን ዕውቀትን ደግሞ ከላይ ከጸባዮት እንድትልክና እንድታካፍለን እንድትጠግነን በዚህም ደግሞ እንድትሞላን እንለምንሃለን ጌታችንና መድኃኒታችን ሆይ የቆዘምንበትን ያዘንበትን ያነከስንበትን ጌታችንና መድኃኒታችን ሆይ ነገር ሁሉ አንተ እንድትፈውሰው በቀናውም ነገር ላይ እግዚአብሔር ሆይ በከፍታ ስፍራ እንድታራምደን በዚህች ሰዓት እንለምንሃለን ብዙ ወገኖቼ በዚህን ሰዓት በራዲዮናቸው ዙሪያ ሆነው አንተን ሽተው ቀርበዋልና እግዚአብሔር ሆይ በመካከላቸው ተገኝ በግልም ሆኖ የሚያዳምጥ ብቻውንም ሆኖ ጌታዬ ሆይ ካንተ ማድ ለመካፈል የቀረበውን እነሆ ጌታ እግዚአብሔር ሆይ በብዙ ባለጠግነት አሁንም ደግሞ ቀርበ ይህንን ወንድም ወይም ደግሞ እህት እንድታጽናና እንድታበረታታ አይዞ ልጄ እንድትላቸው እኔ ባሪያ እዚሁኝ ጸልያለሁ አንተ ደግሞ ከመቅደስ ሆነ ከማደሪያም ሆነ እግዚአብሔር ሆይ በብዙ እንድትመልስላቸው እለምንሃለሁ የሚኖረን እኔ ጊዜ ሁሉ ባርክልን ቃልህንም ደግሞ ያለ መከልከል በሙላት ወደኛ ላክልን በመድኃኒታችንና በጌታችን በኢየሱስ ክርስቶስ ያው ስም አሜን አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ኢዮአስ የሰባት ዓመት ጎልማሳ ወይም ልጅ በነበረበት ጊዜ መንገሱንና በንግስናውም ዘመን እግዚአብሔር ቤት ውስጥ ያደረገውን አገልግሎት ወደኋላም ላይ ደግሞ በዮአስ ላይ የመጣውን ፍርድ ተመልክተን ከምዕራፍ 25 ደግሞ ያሜሲያስን መንገስ ስንመለከት ነበር ዛሬም ትላንትና ካቆምንበት ስፍራ እንጀምራለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሁለተኛ ዜና ምዕራፍ 26 ቁጥር 1 ቁጥር 2 እና 3ን ተመልከቱ ሁለተኛ ዜና ምዕራፍ 26 ከቁጥር 1 እስከ 3 ያለውን ስፍራ አውጡ ዛሬው ምሽት ክፍለ ጊዜ ቀደም ብለን የምንመለከተው የኦዚያን መንግስት ነው። በዚህ በምዕራፍ 26 የምንመለከተው የኦዚያን መንግስት ይሆናል። ያሜሲያስ ልጅ ኦዚያ ገና በአስራዎቹ ዕድሜ ውስጥ ያለ ወደ ዙፋን መጣ። እስቲ እናንብብ። የይሁዳ ሕዝብ ሁሉ የ16 ዓመት ጎልማሳ የነበረውን ኦዚያንን ወስዶ በአባቱ በአሜሲያስ ፋንታ ነገሱት። ንጉሱም ከአባቶቹ ጋር ካንቀላፋ በኋላ ኦዚያን ኤላትን ሰራ፣ ወደ ይሁዳም መለሳት። ኦዚያንም መንገስ በጀመረ ጊዜ የአስራ ስድስት ዓመት ጎልማሳ ነበረ። በኢየሩሳሌምም 52 ዓመት ነገሰ። እናቱ ሚኮልያ የተባለች የኢየሩሳሌም ሴት ነበረች ይላል። ኦዚያን መልካም ንጉስ ቢሆንም ይህን ያህል የሚያስደንቅ ጉብዝና አልነበረውም። እርሱ በገዛበት ዘመንም ምንም አይነት መንፈሳዊ መነቃቃት አልነበረም። ኢሳይያስ አገልግሎቱን የጀመረ በዚህ በኦዚያን የንግስና ዘመን ነበር። ኦዚያን በሞተበት ዘመን ውስጥ ለአገልግሎት እንደተሾመ ራሱ ኢሳይያስ በኢሳይያስ ምዕራፍ 6 ቁጥር 1 ይነግረናል። ኢሳይያስ ምዕራፍ 6 ቁጥር 1ን በኋላ ተመልከቱ። አስቀድሞ እንዳየነው በሰሜኑ በእስራኤል መንግስት ውስጥ ከነገሱት ነገስታት ውስጥ አንድ መልካም ንጉስ እንዳልነበረ የተመለከትን ሲሆን በደቡቡ መንግስት በይሁዳ ከነገሱት ነገስታቶች ውስጥ ደግሞ ጥቂት መልካም ነገስታቶች እንደነበሩ ቀደም ብለን ወይም ደግሞ ባለፉት ክፍለ ጊዜያት ተመረናል ወይም ደግሞ ተመልክተናል። ከነዚህ መልካም የይሁዳ ነገስታቶች ውስጥ ደግሞ አምስቱ በይሁዳ መንፈሳዊ መነቃቃትን አመጡታል። ይህንን ታስታውሳላችሁ። ኦዚያን መልካም ንጉስ ቢሆንም ከነዚህ መንፈሳዊ መነቃቃትን ካመጡ ነገስታቶች ውስጥ የሚመደብ ሰው አልነበረም። አባቱ አሜሲያስ እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገር አደረገ። እግዚአብሔርንም መፍራት ባስተማረ በዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ። እግዚአብሔርንም በፈለገ ጊዜ እግዚአብሔር ነገሩን አከናወነለት የሚልን ቃል ከቁጥር 4 እና 5 እናነባለን። ከዚህ በመቀጠል ደግሞ ዮዚያን ስኬት እንመለከታለን። ወጥቶም ከፍልስጤማውያን ጋር ተዋጋ። የጌትንና የየብናን ያዛጦንንም ቅጥር አፈረሰ። ባዛጦንና በፍልስጤማውያንም አገር ከተሞችን እሰራ አይላል። ቁጥር 6ን ተመልከቱ። ጌት የፍልስጤማውያን ትልቁና ጠንካራው ግንብ ነበር። ከዚህም ሌላ የየብናንና ያዛጦንን ቅጥር በሙሉ አፈረሰ። በተቆጣጣራቸውም የፍልስጤማ አገር የራሱን ከተሞች ገነባ። ከቁጥር 8 እስከ 10 ያለውን ደግሞ አለፍ ብለን እንመልከት። አሞናውያንም ለኦዚያን ገበሩ። እጅግም በርትቶ ነበርና ዝናው እስከ ግብጽ መግቢያ ድረስ ተሰማ። ኦዚያንም በኢየሩሳሌም በማዘኑ በርና በሸለቆ በር ቅጥሩን በዞረበት ማዘን አጠገብ ግንቦችን ሰርቶ መሸጋቸው። ብዙም እንስሶች ነበሩትና በምድረ በዳውና በቆላው በደጋውም ግንብ ሠራ። ብዙ ጉድጓድም ማሰ። ደግሞም እርሻ ይወድ ነበርና በተራራማውና በፍሬያማው ስፍራ አራሾችና አትክልተኞች ነበሩት ይላል። ኦዚያን ወገኖቼ እርሻ እንደሚወድ እዚህ ላይ ተነግሮናል። ካሽኮል እስከ አስቀሎን እስከ ጌድ ድረስም እንዲሁም ጠቅላላ እስከ ቤርሳቤ ምድሪቷ ለምና ታላቅ የማሰማሪያ ስፍራ ነበረች። ዛሬም ቢሆን ወገኖቼ ይህ ቦታ በኦዚያ ዘመን እንደሆነ ሁሉ የከብቶችና የበጎች ማሰማሪያ ሆኖ ይገኛል። ደግሞም ለኦዚያን በሰራዊት ውስጥ ሰልፈኞች ነበሩት። በንጉሡ አለቃ በሐናንያ ትእዛዝ ባለቃው በመኤሴያና በጻፊው በይኢኤል እጅ እንደ ተቆጠሩ ወደ ሰልፍ በየቁጥራቸው ይወጡ ነበር። የአባቶቻቸውን ቤቶች አለቆች የጽንዋን አያላኑ ቁጥር ሁሉ 2600 ነበር። ንጉሡንም በጠላቱ ላይ ያግዝ ዘንድ በታላቅ ኃይል ወደ ሰልፍ የሚወጣ ከእጃቸው በታች የነበረ ሰራዊት 307,500 ነበረ ይላል። ከቁጥር 11 እስከ 13 ያለውን ስፍራ ይመለከቷል። የደቡቡ የይሁዳ መንግሥት በዚህ ወቅት ጠንካራ የሆነ ሰራዊት ነበረው። ቁጥር 14 እና 15ን ተመልከቱ። በጥንት ዘመን በጦር ሜዳ ላይ ለጦርነት የሚዘጋጁ ብዙ አይነት የጦር መሳሪያዎች ነበሩ። ኦዚያንም ለሰራዊቱ የሚያስፈልገውን የጦር መሳሪያ ሁሉ አዘጋጀ። በጦርነቱም እግዚአብሔር በብዙ ስለረዳው ዝናው እስከ ሩቅ አገር ይሰማ ጀመር። በመቀጠል ደግሞ የኦዚያን ድክመት እንመለከታለን። እስቲ ሁለተኛ ዜና ምዕራፍ 26 ቁጥር 16ን ተመልከቱ። አንዳንድ ጊዜ ስኬት ልባችንን በኩራትና በትዕቢት ሊወጥር ስለሚችል መጥፎ ነገርን ሊያስከትልብን ይችላል። ኩራት ወገኖቼ የኦዚያ ውድቀት ምክንያት ሆነ። አስተዋላችሁ? ኩራት የኦዚያ ውድቀት ምክንያት ሆነ። እንዲህ ይላል ቁጥር 16፣ ነገር ግን በበረታ ጊዜ ለጥፋት ልቡ ታበየ፣ አምላኩንም እግዚአብሔርን በደለ፣ ወደ መቅደስ ገብቶ በጣን መሠዊያ ላይ አጠነ ይላል። ኦዚያ በተሳካለት ጊዜ ልቡ ታበየ ወይንም ደግሞ ኮራ። እርሱ ማድረግ የማይገባውን የጣን መሥዋዕት ለማቅረብ ወደ ቤተ መቅደሱ ገባ። ይህ ድርጊቱ መልካም ነበርን? አይደለም ወገኖቼ፣ የሠራው ነገር ሁሉ ስህተት ነበር። ለምን ይሆን ይህንን ስህተት የሰራው? እስቲ ቀጥለን እንመልከት። ካህኑ ማዛሪያስ ከርሱም ጋር ጽኑዋን የነበሩ 80 የእግዚአብሔር ካህናት ተከትለው ገቡ። ንጉሡንም ኦዚያንን እየተቃወሙ ኦዚያን ሆይ እጣን ማጠን የተቀደሱት የአሮን ልጆች የካህናቱ ሹመት ነው እንጂ ለእግዚአብሔር ታጥን ዘንድ ላንተ አይገባህም፣ በድላልና ከመቅደሱ ውጣ፣ ከአምላክም ከእግዚአብሔር ዘንድ ክብር አይሆንልህም አሉት ይላል። ቁጥር 17 እና 18ን ይመለከቷል። ወገኖቼ በዚህ ስፍራ ገብቶ ማጠን የሚገባቸው የአሮን ልጆች የሆኑ ካህናት ብቻ ናቸው። በተቀደሰው ስፍራ በወርቁ መቅረዝ ላይና በመሠዊያው ፊት ሊቀርቡ የሚገባቸው ካህናት ብቻ ናቸው። ሆኖም ኦዚያ የእግዚአብሔርን ትእዛዝ በመናቁ ለማጠን ገባ። የእግዚአብሔርም ካህናት ይህንን ማድረግ አይገባም እያሉ አጥብቀው ተቃወሙት። እስቲ ቁጥር 19ን እንይ። ኦዚያንም ተቆጣ፣ የሚያጥንበትም ጥና በእጁ ነበረ። ካህናቱም በተቆጣ ጊዜ በካህናቱ ፊት በእግዚአብሔር ቤት ውስጥ በጣኑ መሠዊያ አጠገብ ሳለ በግንባሩ ላይ ለምጽ ታየ ይላል። ከእግዚአብሔር ዘንድ በኦዚያ ላይ የመጣ ቅጽበታዊ ፍርድ ያውን በቁጥር 19 ያነበብነው ነው። ታላቁም ካህን አዛርያስ ካህናቱም ሁሉ ተመለከቱት፣ እነሆ በግንባሩ ላይ ለምጽ ነበረ፣ ፈጥነው ማባረሩት። እርሱም ደግሞ እግዚአብሔር ቀስፎት ነበርና ይወጣ ዘንድ ቸኮለ። ንጉሡም ኦዚያን እስኪ ሞት ድረስ ለምጻም ነበረ፣ ለምጻምም ሆኖ ከእግዚአብሔር ቤት ተቆርጧልና በተለየ ቤት ይቀመጥ ነበር። ልጁም ኢዮአታም በንጉሡ ቤት ላይ ሆኖ በምድሩ ሕዝብ ላይ ይፈርድ ነበር የሚልን ቃል ደግሞ ከቁጥር 20 እና 21 እንመለከታለን። ኦዚያን ቀሪውን ሕይወቱን ከሰዎች ተገልሎ አሳለፈ። በሰው ፊት መቅረብም ስላልቻለ ልጁ ኢዮአታም እርሱን ተክቶ የመንግሥትን ሥራ ይሠራ ጀመር። የቀረውንም የፊተኛውንና የኋለኛውን የኦዚያንን ነገር ነቢዩ ያሞጽ ልጅ ኢሳይያስ ጽፎታል የሚልን ቃል ከቁጥር 22 እንመለከታለን። በትንቢተ ኢሳይያስ መጽሐፍ ውስጥ ኢሳይያስ ኦዛ በሞተበት ወቅት አገልግሎቱን እንደ ጀመረ ይነግረናል። ኢሳይያስ ምዕራፍ 6 ቁጥር 1ን ይመለከቷል። ኦዚያንም ከአባቶቹ ጋር አንቀላፋ፣ ለምጻም ነው ብለውም ከአባቶቹ ጋር በነገሥታቱ መቃብር እርሻ ውስጥ ቀበሩት። ልጁም ኢዮአታም በሱ ፋንታ ነገሰ የሚልን ደግሞ ከቁጥር 23 እንመለከታለን። ኦዚያ ለምጻም በመሆኑ በነገሥታት መቃብር እርሻ ውስጥ ይቀበር እንጂ አቀባበሩ አስደሳች ነበር። ሞት ለክርስቲያኖች የሚያስፈራ ነገር መሆን የለበትም። ወገኖቼ ጳውሎስ ለተሰሎንቄ አማኞች ሲናገር፣ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍቶ ስላሉት ታውቁ ዘንድ እንወዳለን በማለት ነበር። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13ን ልብ ይሏል። ለቆሮንቶስ ክርስቲያኖች ደግሞ ሲናገር፣ ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? ይላል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 55ን ይመለከቷል። ሞት ይህን ያህል አስፈሪ መሆን የለበትም። ኦዚያ መልካም ንጉሥ ቢሆንም እግዚአብሔር ኃጢአቱን ሳይዘግብ አላለፈውም። ኦዚያ የማይገባውን የካህናትን ሥራ ሊሠራ ተነሣ። ይህም ስህተት ልክ በአንድ ነጭ ወረቀት ላይ እንዳለች ትንሽ ነጥብ ነበረ። የኦዚያ ኃጢአት ጋጠ ወጥነትና ድፍረት ነበር። ዛሬም በጋጠ ወጥነትና በድፍረት ብዙ ኃጢአት የሚሰሩ ሰዎች በቤተ ክርስቲያን ውስጥ አሉ። በእግዚአብሔር መንገድ ሳይሆን በሰው መንገድ ወደ እግዚአብሔር ሊቀርቡ ይፈልጋሉ። እግዚአብሔር ወደ እርሱ በራሱ መንገድ እንድንቀርብ ነግሮናል፣ አስተምሮናልም። ጌታ ኢየሱስ ክርስቶስ ሲናገር፣ ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሏል። ዮሐንስ ምዕራፍ 14 ቁጥር 6ን ይመለከቷል። ዮሐንስ ምዕራፍ 14 ቁጥር 6ን ልብ ይሏል። ኦዚያ በራሱ መንገድ ወደ እግዚአብሔር ሊቀርብ በመፈለጉ ያተረፈው ነገር ቢኖር ለምጽ ነው። ያሳዝናል። ለምጽ በወቅቱ ክፉ በሽታ ነበር። ይህ በሽታ በስጋ ላይ ችግር ከማስከተሉም ሌላ ስነ ልቦናዊ ተጽዕኖ በሌሎች ነገሮች ላይ ማሳደሩ የማይቀር ነው። ከፍተኛ ስቃይም የሚያስከትል በመሆኑ ሞት ለኦዚያ ትልቅ ረፍትን የሚሰጥ ሆነ። ስለዚህ የኦዚያ ሞት ጣፋጭ ሆነ። ኦዚያ መልካም ንጉሥ ነው። ሆኖም ስለ ሠራው ስህተት ተገቢውን ቅጣት ተቀበለ። እዚህ ላይ ልብ በሉ፣ ኦዚያ በሠራው ኃጢአት የተቀጣ ጻድቅ ሰው ነው ማለት ነው። ከሞተም በኋላ የእግዚአብሔር ሰዎች ወደ መንግሥተ ሰማያት እንደሄዱ ሁሉ እርሱም ሄዷል። በመቀጠል ደግሞ የኢዮአታምን መንግሥት እንመለከታለን። ሁለተኛ ዜና ምዕራፍ 27 ቁጥር 1 እና 2ን እስቲ እንመልከት። ኢዮአታም ወገኖቼ መልካም ንጉሥ ነው ብለን ከምን ሰይማቸው ነገሥታቶች ውስጥ አንዱ ነው። ይህንን አስተውሉ። ኢዮአታም መልካም ንጉሥ ነው ብለን ከምን ሰይማቸው ነገሥታቶች ውስጥ አንዱ ነው። የደቡብ መንግሥት ይሁዳ ባልተለመደ ሁኔታ በተከታታይ 3 መልካም የሆኑ ነገሥታቶች አጋጥመውታል። እስቲ ቁጥሮቹን ተመልከቱ። ኢዮአታም መንግሥት በጀመረ ጊዜ የ25 ዓመት ጎልማሳ ነበር። በኢየሩሳሌምም 16 ዓመት ነገሰ። እናቱም የሳዶቅ ልጅ ኢየሩሳ ትባል ነበር። አባቱ ሞዚያን እንዳደረገ ሁሉ በእግዚአብሔር ፊት ቅን ነገር አደረገ። ነገር ግን ወደ እግዚአብሔር መቅደስ አልገባም፣ ሕዝቡም ገና ይበድል ነበር ይላል። እዚህ ላይ ወገኖቼ የሚያስደንቅና የሚያስገርም ነገር ቢኖር የዚህ ንጉሥ ወደ ቤተ መቅደሱ አለመግባት ነው። ለዚህም መሰረት የሆነው አባቱ ያጋጠመው መጥፎ ቅጣት ነበር። አባቱ ወደ ቤተ መቅደሱ ገብቶ ማድረግ የማይገባውን በመስራቱ ለምጽ በተባለው ክፉና የማይድን ደዌ ተመታ። ይህ ኢዮአታም የተባለ ወጣት ንጉሥ በእግዚአብሔር ፊት መልካም ነገርን አደረገ፣ ነገር ግን ከቤተ መቅደሱ ውጪ ራሱንም አስቀመጠ። ይህ ወጣት ንጉሥ ይህንን በማድረጉ ልታዝኑለት ትችሉ ይሆናል። ሆኖም የርሱ ከቤተ መቅደስ መጥፋት ለሕዝቡ መጥፎ ምሳሌ ሆነባቸው። ከዚህም የተነሳ ሕዝቡ ገና ይበድል ነበር። ይህ ሕዝቡን ወደ እግዚአብሔር ለማቅረብ ብዙ ዕድል የነበረው ሰው አባቱ ከፈጸመውና ከገጠመው መጥፎ ዕድል የተነሳ ወደ እግዚአብሔር ቤት ለመቅረብ መራር ሆነ። ዛሬም እንዲህ አይነቱን ነገር የሚያደርጉ ብዙ ሰዎች በየአብያተ ክርስቲያናቱ አሉ። አስቀድሞ ከገጠማቸው መጥፎ ሕይወት ልምድ የተነሳ ከእግዚአብሔር ቤት ይሸሻሉ። ብዙ ሰዎችንም በእንደዚህ አይነት ሁኔታ ውስጥ ተጠምደው ተመልክቻቸዋለሁ። ገና ወጣት ሳለሁ ወገኖቼ ከአንድ የቤተ ክርስቲያን ሰባኪ ልጅ ጋር ተገናኙ። ከዚህ ወጣት ጋር ብዙ ጊዜ አብረን እናሳልፍ ነበር። ስለ ጌታና ስለ ቤተ ክርስቲያን ሳነሳለትና ሳወጋው ስለ ሃይማኖት አትንገረኝ፣ አንተ የምታውቀውን ያህል እኔም አውቃለሁ እያለ ይገስጸኝና ይቆጣኝ ነበር። በቤተ ክርስቲያን ያሉ አገልጋይ ዲያቆናትም በአባቱ ላይ ያደረሱበትን በደል እየቆጠረ ይነግረኝ ነበር። ከዚህም የተነሳ ሁለተኛ ወደ ቤተ ክርስቲያን ደጃፍ አልደርስም አለኝ። እንደሚመስለኝ ወገኖቼ ይህ ሰው በጣም ተሳስቷል። ይህንንም ስህተቱን ነግሬዋለሁ። ሆኖም ይህ ሰው እዚህ ውሳኔ ላይ ሊደርስ የቻለው አስቀድሞ ካጋጠመ መጥፎ ልምድ የተነሳ ነው። ኢዮአታምም የሆነው እንደዚሁ ነው። የእግዚአብሔርን ቤት የላይኛውን በር ሠራ፣ በኦፌልም ቅጥር ላይ እጅግ ሠራ፣ በተራራማውም በይሁዳ አገር ላይ ከተሞችን ሠራ፣ በዱር ስፍራዎችም አምባዎችንና ግንቦችን ሠራ የሚልን ቃል ደግሞ ከቁጥር 3 እስከ 4 ባለው ስፍራ እንመለከታለን። በዚያን ዘመን ምድሩ ሁሉ በዛፍ ስለተሞላ እንጨት በሚገባ ይገኝ ነበር። ዛሬ ብዙዎቹ ቦታዎች ተራራማ አካባቢዎች እንኳን ሳይቀሩ ተራክቷል፣ በኢየሩሳሌም ማለት ነው። በዚያን ወቅት በርግጥም ምድሪቷ ወተትና ማር ታፈስ ነበር ወገኖቼ። ኢዮአታም በተራራው ላይ በሚገኙ ዛፎች በሞላበት ስፍራ ላይ ቤተ መንግሥቱን ሠራ። ከቁጥር 5 እስከ 6 ባለው ስፍራ ደግሞ ስንመለከት አባቱ እንዳደረገው ሁሉ እርሱም ያገሩን ሠራዊት በማደራጀት ጠንካራ አደረገ። መንገስ በጀመረ ጊዜ የ25 ዓመት ጎልማሳ ነበር። በኢየሩሳሌምም 16 ዓመት ነገሰ። ኢዮአታምም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ቀበሩት። ልጁ ማካዝ በርሱ ፋንታ ነገሰ ይላል። ቁጥር 8 እና 9ን ይመለከቷል። ስለ ኢዮአታም የተጻፈው አንዲት ምዕራፍ ብቻ ነው። ይህ ወጣት ንጉስ ታላቅ ንጉስ መሆን ሲገባው፣ ነገር ግን ራሱን ታላቅ ንጉስ ከመሆን አቅቦ ለእግዚአብሔር ታላቅ ነገርን አድርጎ አለፈ። ከዚህ በመቀጠል እንግዲህ ወገኖቼ ከምዕራፍ 28 ደግሞ የአካዝ መንገስን እንመለከታለን። እስካሁን ስንመለከት የነበረው ስለ ኢዮአታም መንገስን ነበረ። አሁን ደግሞ በመቀጠል ከምዕራፍ 28 የአካዝ መንገስን እንመለከታለን። አሁንም ይሁን ወደፊት ይሁዳ መጥፎ ንጉስ እንደሚያጋጥማት እናውቃለን። ይህም ንጉስ አካል ነው። በዚህ ወቅት የሰሜኑ መንግስት የሆነው እስራኤል በመርኮ ስር ሲሆን የደቡቡ መንግስት ይሁዳ ደግሞ በአካዝ ኃጢአት የተነሳ ወደ መርኮ እንደቀረበ እንመለከታለን። ቁጥር 1 እና 2 እናንብበው። አካዝ መንግስት በጀመረ ጊዜ የ20 ዓመት ጎልማሳ ነበር። በኢየሩሳሌምም 16 ዓመት ነገሰ። እንደ አባቱም እንደ ዳዊት በእግዚአብሔር ፊት ቅን ነገር አላደረገም። ነገር ግን በእስራኤል ነገስታት መንገድ ሄደ። ደግሞም ለበዓሊም ቀልጦ የተሰሩትን ምስሎችን ሠራ አይላል። አካዝ መጥፎ ንጉስ ነበር። ይህ ባጭሩ የዚህን ንጉስ ማንነት ይነግረናል። መጥፎ በሆነው በእስራኤል ነገስታቶች መንገድ ሄደ። ዳዊት በሰው መለኪያ በእግዚአብሔር ፊት ከፍተኛውን የቅድስና መንገድ ሄደ ሰው ሲሆን ይህ ሰው ደግሞ ክፉውን መንገድ ሄደ። ከዚህም የተነሳ የደቡቡን መንግስት አሳዛኝ ውድቀት አካሄድ እንመለከታለን። የሰሜኑ መንግስት ባሶራውያን አማካኝነት በመርኮ ተወሰደ። እግዚአብሔር ከኃጢአታቸው ይመለሱ ዘንድና ከመርኮ ይተርፉ ዘንድ ብዙ ጊዜ ለደቡቡ መንግስት ለይሁዳ ማስጠንቀቂያ ቢሰጥም አልሰሙትም። ከሰሜኑም ከእስራኤል መንግስት በመርኮ መወሰድ ሊማሩ አልቻሉም። ስለዚህ ባሶራውያን ሳይሆን ኋላ ላይ በባቢሎናውያን በመርኮ ተወሰዱ። ቁጥር 3ን ተመልከቱ። ደግሞም በሄኖም ልጅ ሸለቆ ውስጥ አጠነ። እግዚአብሔር ከእስራኤል ልጆች ፊት እንዳሳደዳቸው እንደ አዛብም ክፉ ልማድ ልጆቹን በሳት አቃጠለ ይላል። አካዝ ልጆቹን በሚንቀለቀል እሳት ውስጥ በማሳለፍ መስዋዕት አደረጋቸው። ይህም በወቅቱ ለጣዖት የሚቀርብ የመስዋዕት አይነት ነበር። በኮረብታው መስገጃዎችና በተራሮች ላይ በለመለመውም ዛፍ ሁሉ በታች ይሰዋና ያጥን ነበር ይላል። ቁጥር 4ን ልብ ይሏል። አካዝ ሙሉ በሙሉ በጣዖት አምልኮ ውስጥ ከመዘፈቁ የተነሳ የደቡቡን መንግስት ወደ ጣዖት መራው። በሶራውያንና በእስራኤል የተቃጣን ወረራ ደግሞ ከቁጥር 5 እንመለከታለን። ስለዚህ አምላኩ እግዚአብሔር በሶርያ ንጉስ እጅ አሳልፎ ሰጠው። ሶርያውያንም መጡት፣ ከርሱም ብዙ ምርኮኞች ወስደው ወደ ደማስቆ አመጡ። ደግሞም በእስራኤል ንጉስ እጅ አሳልፎ ሰጠው፣ እርሱም በታላቅ አመታት መታው ይላል። አስቀድሞ እንደሆነ ሁሉ እግዚአብሔር የራሱን ሕዝብ ለጠላት አሳልፎ ሰጠ። ለመጀመሪያ ጊዜም የደቡቡ መንግስት በር ተከፈተ፣ ቅጥሩም ፈረሰ። ሶርያውያንም ከተማዋን ያዙ፣ ብዙዎችንም ምርኮ አድርገው ወሰዱ። እዚህ ላይ የሚያሳዝነው ነገር ቢኖር የሰሜኑ መንግስት እስራኤል ከባዳን ጦር ጋር ማለትም ከሶርያውያን ጋር ተባብሮ ይሁዳን መውረሩ ነው። በዚህ ወረራ እስራኤል የይሁዳን ሕዝብ በምርኮ ወሰደ፣ ከተማውንም አጠፋ። ቁጥር 6ን ተመልከቱ። የአባቶቻቸውን አምላክ እግዚአብሔርን ትተው ነበርና የሮሜልዩ ልጅ ፋቁዌ በአንድ ቀን ከይሁዳ 120 ሺህ ገደለ፣ ሁሉም ጽኑዋን ነበሩ ይላል። እግዚአብሔር ወገኖቼ ይሁሉ ለምን እንደሆነ ግልጽ የሆነን ምክንያት ሰጠ። እግዚአብሔር ስለዚህ ድንቅ አሰራሩና ቃሉ ለዘላለም ይክበር ይመስገን። ለኔም ሆነ ለእናንተ እግዚአብሔር ወገኖቼ በቃሉ ጻይናገረን አላለፈም። ጆሮ ያለው ይስማ የሚለው የእግዚአብሔር ቃል እውነት ነው። ማስተዋል አለብን። ካለፉት ነገስታት እግዚአብሔር ብዙ ተናግሮናልና የዛሬው ዝግጅታችን እንግዲህ እዚህ ላይ ይጠናቀቃል። ደህና ደሩ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።